የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ ጋቢና ቪኦኤ። ዛሬ ቀኑ ረቡዕ ሐምሌ 17 2011 ነው። አብራችሁን ካመሻችሁ ከመትሰማችሁ ጥንቅሮች መካከል
የኢትዮጵያ ምርጫ ቦርድ የተለያዩ ማሻሻያዎች የተደረጉበትን አዲስ ረቂቅ በተመለከተ ከህዝብ እንደራሴዎች ጋር ሲወያይ ውሏል።
ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለ ውይይት ተደርጓል።
ከምርጫ አርቃቂዎቹ አንዱና የብሔራዊ ምርጫ ቦርድ አባል ዶክተር ጌታሁን ካሳ ናቸው። የጉዳዩን ዝርዝር ቆየት ብለን እናሰማችኋለን። በርካታ የህግ ተማሪዎች፣ የህግ ባለሙያዎችና በሀገራችን ህግ ጉዳይ እውቀት ይኑረን የሚሉ ዜጎች የሚጎበኙት አውታር አለ። አቢሲኒያ ሎ ይባላል።
መቀሌ ዩኒቨርሲቲ በነበርኩበት ሰዓት ህጎች ስንፈልግ በድረገጽ አማካኝነት ማግኘት አለመቻላችን፣ ህጎቹን የመሸጫ ሱቅ የነበረው ብርሃንና ሰላም 4 ኪሎ አንድ ቦታ ነበረ።
በዚህ የበይነ መረብ ላይ አውታር መስራች የሆነውን የህግ ባለሙያ ሊቁ ወርቁን የሰማ ነው አብሮን ያመሻል።
ከዚህ በተጨማሪም ዛሬ ብርሃናማ ሀሳቦች ያላቸው ወጣቶችን ከተለያየ መስክ ይዘናል። አንደኛዋ በስርዓተ ምግብ ላይ ያተኮረ ለማህበረሰብ የሚበጅ አገልግሎት የሚሰጥ ድርጅት አጋር መስራች የሆነችው ሜላት ዮሴፍ ናት።
ወደ አምቦ ከተማ አቅንተንም የምናገኛቸው ወጣቶችም አሉ። ሀብታሙ፣ ከሁሉ በፊት የምናስቀድመው ግን አጫጭር ዜናዎችን ነው። በአዲስ አበባ ከተማ በሚገኘው የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የአማራ ብሔራዊ ንቅናቄ ፓርቲ አመራሮችን የችሎት ውሎ ለመከታተል የተገኙ 28 የሚሆኑ አባሎቻቸውና ደጋፊዎቻቸው ታፍሰው መታሰራቸውን የንቅናቄው የጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ለአሜሪካ ድምጽ ተናገሩ። አማራነትና እውነት አይታሰርም የሚል ቲሸርት የለበሱትን ነው ያሰሩብንም ብለዋል።
ጋር ለማሳየት በአማራነታቸው ነው የታሰሩት፣ በአማራነታቸው ነው የአማራ ብሔርተኝነት በማዘንጥናቸው ያዝና አመራሮችና አባላት መሆናቸው፣ የአማራ ሚዲያ ጋዜጠኞች መሆናቸው፣ አማራ ሆኖ ጠበቃ መሆናቸው፣ አማራ ሆኖ በልዩ ልዩ የአክቲቪዝምና የሰብአዊ ጉዳይ ከሚሳተፉ ሰዎች ስለሆኑ የታሰሩት በአማራነታቸው ነው የሚለውን አጋርነት ለማሳየት ነው ያ ቲሸርት የተለበሰው። ይህ ቲሸርት በመልበሳቸው ደግሞ ባንዴ ታፍሶ ከሜዳ ላይ ውስጥ ሊገባ ችሎት በማደናቀፍ ተብሎ ሊታሰር ይገባዋል። ግን ከውጭ ላይ በለበሱ ቲሸርት ምክንያት ውስጥ ታፍሶ መውሰድ በፍጹም የሰብአዊነትን ነው የሚያሳየው።
አያይዘውም የታሰሩት ዛሬ ፍርድ ቤት ቀርበው የ3000 ብር ዋስ እንዲያቀርቡ ተጠይቋል ብለዋል። ዜናውን ያደረሰችን አስቴር ምስጋናው ነች።
የሲዳማ አርነት ንቅናቄ ሲአን ምሽቱን ባወጣው መግለጫ ህገ መንግስታዊ የክልል የመደራጀት መብት የሚመለከታቸው የመንግስት ባለስልጣናት በተሰጠው የጊዜ ገደብ ምላሽ ባለማቅረባቸው ጥያቄው በንጥልጥል ከርቷል። በጊዜው መልስ ያለመሰጠቱንም የፖለቲካ ሴራ ብሎታል የሲአን መግለጫ። በሀገሪቱም ሆነ በክልል የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን ጠቅሶ በተቃራኒው ግን የለውጥ ተጻራሪዎችና ሂደቱንም በአግባቡ ያልተረዱ ያላቸው አካላት ሁከቱና ብጥብጥ በክልሉ አስነስተዋል። እነዚህ አካላትም ለፍርድ እንዲቀርቡ ገለልተኛ ማጣራትም እንዲደረግ ጠይቀዋል። የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ
የመንግስት አካላት የተጣለባቸውን ህዝባዊ ኃላፊነት ከፖለቲካ ጫና በጸዳ መልኩ መወጣት ባለመቻላቸው ምክንያት በሲዳማ ምድር በተፈጠረው አለመረጋጋት በተከሰተው በሰው ህይወትና ንብረት መጥፋት ድርጅታችን የተሰማውን ጥልቅ ሐዘን እየገለጸ ይህን ተግባር ሰፊውን የሲዳማ ህዝብ የማይወክል በመሆኑ በዚህ ድርጊት በቀጥታም ሆነ በተዘዋዋሪ የተሳተፉ በገለልተኛ አካል እንዲጣራና በድርጊቱ ጉዳት የደረሰባቸው አካላትም ተገቢውን ካሳ እንዲፈጸምላቸው ናቸውና እንክብካቤ እንዲደረግላቸው እንጠይቃለን።
ዘገባው የዮናታን ዘብዲዮስ ነው።
በዚህ በሰሜን አሜሪካ ሎስ አንጀለስና አካባቢው የሚኖሩ ሙስሊም ኢትዮጵያውያን በወቅታዊ የኢትዮጵያ ጉዳይ ላይ መክረዋል። በአገሪቱ ላይ የተደቀኑ ችግሮችና መፍትሄያቸው ላይ ባተኮረው በዚህ ምክክር ላይ የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ ኢትዮጵያውያን በሀገራቸው ለሚፈጠሩ ችግሮችም ሆነ ስኬቶች የጋራ ኃላፊነት መውሰድ እንደሚገባቸው መክረዋል።
ምንድን ነው ይሁን ያለን? የታለ አክላቃችን? ያለን የሚባለው ስነ ምግባራችን፣ መልካምነታችን፣ ያ ነገር አለን የምንባለው ነገራችን የት ገባ? ነውስ አልነበረም? መፈተሽ ይፈልጋል፣ ማየት ይፈልጋል፣ በደንብ ማሰብ ይፈልጋል። የሆነ መልካም ነገር ሲሰራ እኔ የሰራሁት ብለን ኃላፊነቱን ለመውሰድ ወይም ደግሞ ድሉን ለመውሰድ፣ የሆነ ጥፋት ሲጠፋ የሆነ ቦታና የሆነ ግሩፕ ላይ ለማላከክ የምንሄደው ሂደት እንደ ሀገርም እንደ ማህበረሰብ የማይጠቅም ነው።
ዘገባው የዳንኤል በላይ ነው።
አድማጮች ለአሁን ያሉን ዜናዎች እነዚህ ናቸው። በመቀጠል እንግዲህ ወደ ሌሎች ዘገባዎች እናመራለን። ከጋቢና ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው። አብራችሁን ከአድማስ ተሻገሩ።
Gabina VOA, let's cross boundaries together.
ወደሚቀድመው ዘገባ ስናመራ በኢትዮጵያ የምርጫ የሕግ ረቂቅ ላይ በሕዝብ ተወካዮች ምክር ቤት ውይይት ሲካሄድ አርፍዷል።
በዚህ ውይይት ላይ የተገኙት የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከተወያዮቹ ለተነሱት ጥያቄዎች መልስ ሰጥተዋል።
ጽዮን ግርማ ከተሳታፊዎች መካከል ከተወሰኑት ጋር ቆይታ አድርጋለች፣ እንደሚከተሉ ይሰማል።
የሕዝብ ተወካዮች ምክር ቤት ባደረገው ግልጽ ሕዝባዊ የውይይት ጥሪ መሰረት በሕግ ፍትህና ዴሞክራሲ ኮሚቴ አዘጋጅነት በተሻሻለውና 98 ገጾች ባሉት የምርጫ ሕግ ረቂቅ ላይ ውይይት ተደርጎበታል። በውይይቱ የሕግ ባለሙያዎች፣ የበጎ አድራጎት ድርጅት ተወካዮችና የግል ተሳታፊዎች ተገኝተው ጥያቄዎች ቀርበዋል፣ ማብራሪያዎችም ተሰምተዋል። በውይይቱ ከተነሱት ጉዳዮች አንዱ ከዚህ ቀደም በነበረው የምርጫ ሕግ አንድ አገራዊ ፖለቲካ ፓርቲ ለመመስረት 3000 መስራች አባላት ቁጥር እንደሚያስፈልግ ይደነግግ ነበር። አሁን ደግሞ ይህ ቁጥር ወደ 10000 ከፍ እንዲል ተደርጓል። ክልላዊ ፓርቲ ለመመስረትም 750 ያስፈልግ የነበረው ወደ 4000 እንዲሆን ተደርጓል። የቁጥሩ ከፍ ማለት ጠንካራ ተፎካካሪ ፓርቲ ለመመስረት ይረዳል ያሉ ቢኖሩም የፖለቲካ ተሳትፎንና ሐሳብን ሊገድብ ይችላልና ሊሻሻል ይገባል የሚል ሐሳብ ያቀረቡ ነበሩ። ዶክተር ጌታውን ካሳ ከአንድ ወር በፊት ከተሾሙ የምርጫ ቦርድ አባላት መካከል አንዱ ናቸው። የሕጉን ረቂቅ ካረቀቁት ባለሙያዎች መካከልም አንዱ ናቸው። ዛሬም በምክር ቤት ተገኝተው ማብራሪያን ሲሰጡ ነበር። በዚህ የአባልነት ቁጥር ወደ 10000 ከፍ ማለትን በተመለከተ ለተነሳው ጥያቄ ማብራሪያ ሰጥተውናል።
በእኛ በኩል እንግዲህ ይህንን ያዘጋጀው ዝም ብሎ በደመ ነፍስ አይደለም። ምንድነው ስርጅት ተደረገው? መጀመሪያ ከዚህ በፊት የነበረው የምርጫ ህጎች ምንድን ነው የሚሉት፣ በነዚያ የምርጫ ህጎች መስተካከል ይገባቸዋል ሲባሉ የነበሩ በተለያየ መድረክ፣ በትናት በፖለቲካ ፓርቲዎች በተለያየ መድረክ እነዚህ አስቸጋሪ ናቸው፣ የምርጫውን መጫወቻ ሜዳ እኩል ያደርጉትም፣ ነጻና ፍትሃዊ ምርጫ እንዳይካሄድ ያግዳሉ የተባሉትን መለየት ነው መጀመሪያ ያደረግነው። ከዛ ኦኬ እነዚህ ከሆኑ የአፍሪካ ሀገሮችም የሌሎችም ሀገራት ልምድ ምንድን ነው? በዚህ በኩል እያንዳንዱ ያል ከታየ በኋላ ለኢትዮጵያ የሚመቸው የትኛው ነው? የግድ ሌላ ገር ስለሰራ እኛ እንወስደዋል ማታለን? ለኢትዮጵያ የሚስማማው የትኛው ነው የሚሉትን እና ምክክሮቹ የነበሩትን በእንደዚህ መልኩ ነው። ኋላ በዚህ መልኩ የተደረጉት ምክክሮች ረቂቁ ይሄን መምሰል አለበት ተብሎ የመጀመሪያ ደረጃ ረቂቅ ከተዘጋጀ በኋላ ከፖለቲካ ፓርቲዎች ጋር ውይይት ተደርጎበታል። ሌላም ሁለተኛ ነገር ተደርጎበታል። አሁን ደግሞ ከፓርላማ ህግ ጉዳዮች ኮሚቴና ከህዝብ መድረክ ላይ ተደርጓል እና አስር ሺህ የተደረገበት አንዱ ምክንያት ዝም ብሎ ሳይሆን በድንገት አንድ ሀገር አቀፍ ፓርቲ ሲባል ስንት ህዝብ ነው የሚወክለው? እንግዲህ ይሄ በአሁኑ በስታቲስቲካዊ ግምቱ መሰረት ከጭራሽ ከመቶ ሚሊዮን ይሆናል የሚባል ህዝብ ያለው ሀገር ነው እና በዚህ ሀገር ውስጥ ከአምስት ክልሎች የሀገር አቀፍ ፓርቲ ከሆነ ከአምስት ቢያንስ በአምስት ክልሎች ደጋፊዎች ሊኖሩት ይገባል። ከዛ 10000 ድጋፍ ፊርማ ማሰባሰብ አለበት የተባለው። ስለዚህ ይሄን ያክል በሚያክል ህዝብ ብዛት ባለው ሀገር ይሄን ድምፅ ማምጣት እንደ ትልቅ ሊቆጠር አይገባውም። የምር ማህበረሰቡ ያለ የፖለቲካ ፓርቲ መሆን አለበት። ያን ለማድረግ ይህን ቢያንስ ማሳየት መቻል አለበት የሚል ሀሳብ የተነሳው እንዳልች ያልተቀበሉት ወገኖች አሉ። በነገራችን ላይ የደገፉትም ወገኖች አሉ። ተቃውሞት ብቻ አይደለም።
ሌላው ጥያቄ የተነሳበት ጉዳይ በምርጫ የሚወዳደሩ የመንግስት ሰራተኞች የምርጫ ሂደቱ እስኪጠናቀቅ ድረስ በጊዜያዊነት ከስራ ገበታቸው እንዲለቁ የሚደነግገው ነው። ዶክተር ጌታሁን የምርጫ ውድድሩን ሚዛናዊ ለማድረግ ታስቦ የተካተተ አንቀጽ ነው ብለዋል።
በነገራችን ላይ እሱም ላይ አሁንም ተሳታፊዎች ኦንሳይን ሀሳብ ነው ያለው። እኛ እንደተረዳ ነው ዛሬ መጀመሪያ ሁሉም አንድ ወጥ የሆነ አቋም ያላቸው ይመስል ነበረ። ኋላ ላይ ውይይቱ በደንብ ሞቅ እያለ ሲሄድ ሁለት አይነት ነው እንግዲህ እሱ የተነሳበት። አሁንም የመነሻ ምክንያቱ ነው ዋና ወሳኝ። እዛ ላይ የመነሻ ምክንያቱ ምንድን ነው? የሀገራችንን የምርጫ ስርዓት ነጻና በእኩል መጫወቻ ሜዳ እንዳይሆን የሚያደርገው የመንግስትን ሀብትና የመንግስትን መጠቀሚያ ተቋማትና መሳሪያዎች በሙሉ እየተጠቀሙ የሚወዳደሩ ሰዎች ራሳቸውን ችለው ከሚመጡ ሰዎች የበለጠ የተመቻቸ ሁኔታ አድቫንቴጅ ያላቸው። ስለዚህ ያንን በሚያደርጉበት ጊዜ ምርጫው በእኩል ተወዳዳሪዎች መካከል አይካሄድም። ያንን ለማድረግ በህዝብ ሀብት የሚጠቀም ወገን አንድ ወገን መኖር የለበትም። ስለዚህ አንደኛው መንገድ የመንግስት ሰራተኛ ብቻ አይደለም፣ የመንግስት ኃላፊነት ላይ ያለ ሰው ከሆነ የሚዋደረው ማንኛውንም የመንግስት ንብረት ለምርጫው ስራ መጠቀም አይችልም ነው የሚለው። ስለዚህ ምርጫውን በእኩልነት የሚወዳደሩበት እንዳይሆን ከሚያደርጉት ነገሮች አንዱ ስለሆነ ነው። እናም ያንን ታሳቢ አድርጎ ነው የተነሳው። በሌላም በኩል ደግሞ ካየችው እኔ አስተማሪ ሆኜ የሚከፍለኝ ደሞዝ አስተማሪ ሆኜ እንዳገለግል ነው እንጂ የፖለቲካ ፓርቲ ፕሮግራም እንዳካሄድበት አይደለም። በይበልጥ ደግሞ በዚህ ተጠቃሚ የነበረው እኮ ስልጣን ላይ ያለው ወገን ነው እንጂ ሌሎች ፓርቲዎች አይደሉም እኮ በተግባር ያለውንም ካየ ነው። እና ይሄ የመጨረሻው ውሳኔ የሚሰጠው ፓርላማ ነው። የሁላችንንም ሀሳብ ሰምቷል። አርቃቂዎቹ ምንም አይነት የፖለቲካ አላማ ያለን ሰዎች አይደለንም። ሙያዊ እይታችን የሚሰጥ ነው። በሌሎች ወገኖች ደግሞ ተሳታፊዎች ጥያቄዎቻችን አንስተዋል። ፓርላማ ሌሎችንም እድል የማየት እድል አግኝቷል። ዋናው ቁም ነገሩ በጣም ጠለቅ ያለና ሞቅ ያለ ውይይት ተደርጓል።
ዶክተር ጌታሁን የዛሬው ውይይት በጣም ጠቃሚና ረቂቅ አዋጁን በተመለከተ ያሉትን ጉዳዮች የዳሰሰ ነው ብለውታል። ለምክር ቤቱ አባላትም ለሚወስኑት ውሳኔ ጠቃሚ ግብአትን እንደሚሰጣቸው እምነት እንዳላቸው ተናግረዋል።
ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው።
ከአስር ዓመታት በፊት የመቀሌ ዩኒቨርሲቲ ተማሪ በነበረበት ወቅት ሕግ ተኮር መረጃዎችን ለማግኘት የገጠመው ችግር የኋላ ኋላ ተጠቃሽ መረጃ ምንጭ ለማቋቋም መነሻ እንደሆነ ይናገራል።
ዛሬ በጋቢና ሕግ ከኛ ጋር ቆይታ የሚያደርገው ሊቁ ወርቁ ነው። ሊቁ ወርቁ በ2016 የአውሮፓውያን አቆጣጠር ሕግን በተመለከተ ነጻ አገልግሎት ከሚሰጡ አውታሮች መካከል ተመርጦ የተሸለመው አቢሲኒያ ሎ ድረገጽ መስራች ነው።
ሀብታሙ፣ እንግዲህ ሊቁ ወርቁ ከአንተ ጋር ያደረገው ቆይታ የሚጀምረው ድረገጹ የሚሰጠውን አገልግሎት ከሚያስረዳበት ነው።
አቢሲኒያ ሎ ዋና ዓላማው በድረገጽ አማካኝነት የኢትዮጵያ ሕጎችንና የፍትህ መረጃዎችን ለተጠቃሚዎች ማድረስ። በዚህ ውስጥ የሚካተቱት አንደኛ የፌዴራልና የክልል ህጎችን፣ ጠቅላይ ፍርድ ቤት የሰጣቸው የሰበር ሰሚ ችሎችን፣ እሱም በዋናነት ለተጠቃሚ እናቀርባለን። ሌሎቹ ደግሞ እነዚህን ህጎች የሚያብራሩ ወይ የሚተነትኑ ወይም ደግሞ ጉድለት አለባቸው ቢሻሻሉ የሚባሉ ጽሁፎች የሚለቀቁበት ነው። ሌላ መብትና ግዴታውን ይወቁ የሚል እና የተለያዩ ለህግ ባለሙያዎች እንዲሁም ለህግ ባለሙያ ላልሆኑ የተለያዩ መረጃዎችን የምናደርግበት ነው።
በዚህ አገልግሎት ቀዳሚ ከሆኑት መካከል አንደኛው ይሄ አቢሲኒያ ሎ የተሰኘው የህግ ድረገጽ ነው። መቼ ተቋቋመ? ድረገጹንስ እንደው ለመጀመር መነሻ የሆነው ጉዳይ ምንድን ነው? ሀሳቡ እንዴት ተጠነሰሰ?
ሀሳቡ የመነጨው መቀሌ ዩኒቨርሲቲ በነበርኩበት ሰዓት ህጎች ስንፈልግ ኦንላይን ላይ በድረገጽ አማካኝነት ማግኘት አለመቻላችን አንደኛ፣ መቀሌ ከአዲስ አበባ ሩቅ ነው። ሁለተኛ ደግሞ ህጎቹን የመሸጫ ሱቅ የነበረው ቦክ ብርሃንና ሰላም 4 ኪሎ አንድ ቦታ ነበረ። ስለዚህ በጣም እጥረት ስለነበረብን ለምንድን ነው ህጎቹን ኦንላይን በቀላሉ ማናገኘው? የሌሎቹን በጣም በቀላሉ እናገኛለን። የሌላ ሀገር ሰርች ስናደርግ በተለይ የኮመን ሎ ጁሪስዲክሽን የሚባሉት የእንግሊዝ እና እንግሊዝ ቅኝ ግዛት የገዛቻቸው የቀድሞ ሀገራት እንዳለ ህጎቻቸው አንደኛ እንግሊዝኛ በመሆኑ፣ ሁለተኛ ደግሞ ኦንላይን በመስራታቸው የእነሱን ነው የምናገኘው። እኛ ደግሞ ብዙ ህጎቻችን ፈረንሳይና ፈረንሳይ የዛቻቸው ሀገር ነው። አንደኛ የቋንቋ ችግር አለብን። እሱን አክሰስ አድርገን ማየት አንችልም። ሁለተኛ የራሳችን የህግ መሸጫ ሱቅ ይህ ሁሉ ለኢትዮጵያ ህዝብ ሁለት ቦታ ብቻ ነው። ከዛ ከወጣ በኋላ ፍትህ ሚኒስቴር ገባ። ፍትህ ሚኒስቴር በአጋጣሚ ሆኖ ኃላፊነቱ ህጎችን ለተጠቃሚዎች ተደራሽ ማድረግ የሚል አላማ ያለው እኔ በአጋጣሚ የገባሁት የህግ ጥናት ማርኬትና ማስረት ዳይሬክቶሬት የሚባል ነው ያገባው። ስለዚህ ለብዙዎቹ ህጎች አክሰስ ኖረኛል። በጣም በትልቁ ፕላትፎርም አድርጎ ነው ያለው አሁን።
ከዚህ ስራ ጋር ተያይዞ እውቅናና ማበረታቻ እንዳገኛችሁም ሰምቻለሁ። በምን ዘርፍ ነው እውቅናውን ያገኛችሁት? ሽልማት ውስጥ የተበረከተላችሁ ከማን ነው?
ሳውዝ አፍሪካ ሊ የሚባለዋል ሌጋል ኢንፎርሜሽን ኢንስቲትዩት የሚባል ዩኒቨርሲቲ ኦፍ ኬፕ ታውን ስር ያለ አንድ ተቋም አለ። ምንድን ነው ያደረገው? ተመሳሳይ ነው። በአፍሪካ ውስጥ ህጎቻቸውን ኦንላይን ማድረግ፣ በየዘርፉ ተፋፍሎ ህጎቻቸውን ኦንላይን ማድረግ ነበረ። ይህን ኢኒሽቲቭ ይሰሩ ነበር። በአጋጣሚ ነው ኢትዮጵያ ላይ ይህንን ሲፈልጉ አቢሲን ያሉ አገኘ ወደዛ ጋበዙን። ሄድኩኝ እዛ የእኛን ተሞክሮ አስረዳናቸው። በጣም በሚገርም ሁኔታ ፖኬት ሎ የሚባል ማንኛውም ሰው ያለ ኢንተርኔት አንደኛው ችግር የነበረው ወቅቱ ኢንተርኔት ችግር ነው። እኛ ኦንላይን ብናደርገው ክፍለ ሀገር ያሉ ሰዎች ግን በኢንተርኔት ችግር ምክንያት ዳውንሎድ ማድረግ አልቻሉም፣ መጠቀም አይችሉም ነበረ። ምክንያቱም ስካንድ ነው የሚደረጉት ህጎቹ እና ፋይል ሳይዛቸው ትልቅ ስለሚሆን ከዛ ተነስተን ኦፍላይን የሚሰራ ፖኬት ሎ የሚል ስያሜ የሰጡት እነሱ እና የእኛን አይዲያ ወስደው አክሮስ አፍሪካ ላይ በአሁን በደንብ እየሰሩበት ነው። ለእኛ ደግሞ ሪኮግኒሽን ኢኖቬሽን ላይ ያው ለፈጠራ ጥሩ ፈጠራ ነው በሚል ዋንጫና የተወሰነ የገንዘብ ሽልማት አደረጉልን ማለት ነው። ያንን የገንዘብ ሽልማት ደግሞ ይዘን ሰበሮቹን ወደ እንግሊዝኛ ተረጎሙ ናቸው። በተለይ ለዩኒቨርሲቲዎች ትልቁ የሚያስቸግራቸው ሰበሩ ውሳኔው የሚሰጠው በአማርኛ ነው። ለምታውቀው ፌዴራሊዝም ውሳኔዎቹ በተለያዩ ቋንቋዎች መኖር አለባቸው። እሱን እንኳን ባንችል እንደው ለመማር ለማስተማሩ ግን ከሌላው ዓለም እያነጻጸሩ ለመስራት 11 ሰዎች የሚሆኑ ቀጥረን ሰበሩን ወደ ከቅጽ 17 ድረስ ቀየርንበት ነው።
እስቲ ህልማችሁን ንገረኝ። ይህንን ድረገጽ የት ላይ ማድረስ እንደምትፈልጉ አጋራኝና ይህንን እስካሁን ድረስ ከማሳካት ያገዷችሁን የተወሰኑ ተግዳሮቶችም እስቲ አጫውተኝ።
እኛ ወደፊት መሆን የምንፈልገው ለጠበቆች፣ ለዳኞች፣ ለአቃቤ ህግ እንዲሁም በህግ ሙያ ውስጥ ለተሰማሩ ሁሉ ተቀዳሚ የህግ መረጃ ምንጭ መሆን እንፈልጋለን። ወደፊት ከተፈቀደና ደግሞ የኛ ሲስተም አላው ያደረግን ከሆነ እስከ ሰርተፍኬሽን መሄድ እንፈልጋለን። በእነዚህ ሂደት ውስጥ ያጋጠሙን ችግሮች ብዙ ናቸው። አንደኛ መረጃዎችን ለማግኘት በምናደርገው ጥረት ውስጥ ብዙ የተሳካ አይደለም። መመሪያዎችን ለማግኘት በጣም ተቸግረናል። አንደኛ መስሪያ ቤቶቹ መመሪያው እንዳለ ያውቃሉ፣ ግን መመሪያ የት እንዳለ አያውቁም። አንደኛ ችግር እሱ ነው። ሁለተኛው ደግሞ ህጎችን የምናገኘው እዚህ በትልልቆቹ አዋጆችም ደንቦችም ቢሆኑ ስራና ሰላም ሄደን ወይ ገዝተን ከዛ እስካን አድርገን ነው፣ ወይም ደግሞ የህዝብ ተወካዮች ምክር ቤት በድረገጹ አሁን ነው የተሻሻለው። አሁን ከቅርብ ጊዜ ጀምሮ ኦንላይን ያደረጉታል። እሱም በየጊዜው አይሰራም። ሁለተኛ ደግሞ የምንሰራውንም ስራ አለመረዳት አለ። ኦንላይን ማድረግ ስራ ነው ብለው የማያስቡ ብዙ ባለሙያዎች አሉ። ሶስተኛው የስራችንን ተቀማን የሚል ፊሊንግ ያላቸው አንዳንድ ባለሙያዎች እና ዲፓርትመንቶችም አሉ። እሱ እኛ ላይ ብዙ ተጽዕኖ ፈጥሮብን
ከአሜሪካ ድምጽ ሬዲዮ ጋቢና ቪኦኤ ነው የምታዳምጡት ያላችሁት። ምርጫችሁ ስላደረጋችሁን እያመሰግንን አብረናችሁ የምናመሸው ኤደን ገረመውና ሀብታሙ ስዩም ነን።
ቀጣዩ ዘገባ በአንቺ የተጠናቀረ ነው ኤደን። ሜላት ዮሴፍ ቤት አባይት የተሰኘ በስርዓተ ምግብ ላይ የሚሰራ ለማህበረሰብ የሚበጅ አገልግሎት የሚሰጥ ድርጅት አጋር መስራችና ስራ አስኪያጅ ናት። የኢትዮጵያን እናቶችና ልጆች አመጋገብ ላይ እየሰራች ስላለው ስራ እንግዲህ ልምዷን አካፍለናለች። እናዳምጠው።
ሜላት ዮሴፍ ትባላለች። ከአጋሯ ህሊና በለጠ ጋር በመሆን በእናቶችና ህጻናት አመጋገብ ላይ ያተኮረ የምግብ ዝግጅት መጽሐፍ አሳትመዋል። ከዚህ በተጨማሪም ቪታ ባይት የተሰኘ የስነ ምግብ ድርጅት ከፍተው በእናቶችና ህጻናት አመጋገብ ላይ ውጤታማ የሆነ የባህሪ ለውጥ ለማምጣት እየሰሩ ይገኛል። ሜላትን ወደዚህ ስራ እንዴት ገባሽ ብዬ ጠይቂያት ነበር።
ልጄን ወልጄ ስድስት ወር ሲሆናት በጣም ተቸግሬ ነበረ። አንቺም ታውቂ ይሆናል በሴሪ ላክሰሪ ኮም የሚባሉ ተዘጋጅተው የሚሸጡ ምግቦች አሉ። እነሱ እንገዛለን። ከጣት ከማታ ልጅ እሱ ነው የምትበላው። ያ በጣም ያስጨነቀኝ ነበረ። የድርጅቱ መስራች ሌላ መስራች ሆነች ሊና በለጠ፣ እሷ የተሻለ ግንዛቤን የተሻለ እውቀትን ነበራት። በዚህ ጉዳይ ላይ ብዙ ነገሮችን ታስጨብጠኝ ነበር፣ ምክንያቱም እሷን ለረዥም አመታት እዚህ ስር ላይ ነበር የምትሰራው። ከዛ አካባቢያችን ላይ ያሉ ደግሞ ጓደኞቻችን፣ ቤተሰቦቻችን ውስጥ እንዲሁ በተለይ ለመጀመሪያ ልጃቸውን ሲወልዱ ሰዎች ሲቸገሩ አየን። ምክንያቱም ከተማ ላይ ያለውን ሰው መግዛት ቢችልም እንኳን በእውቀት ማነስ ምክንያት ልጁን የተመጣጠነ ምግብ ሳይሰ እያሳደገ ያለበት ሁኔታ ነው ያለው እና ያንን ሁለታችንም አየነው ና እዚህ ላይ ለምን አንሰራም ብለን ስራቱን ተቋቋመው።
ቀጣዩ ስራ የተለያዩ ጥናቶችን ማገላበጥ፣ ቀላልና ኪስን የማይጎዱ የምግብ አይነቶችን በመግዛት የተመጣጠነ ምግብን ማዘጋጀት እንዲሁም ደግሞ በእሱ ላይ ተመርኩዞ 1000 ቀናት የሚል መጽሐፍ ማዘጋጀት ነበር። ለመሆኑ እነዚህ 1000 ቀናት ምንድን ናቸው?
1000 ቀናት የተባለው እንግዲህ 270 እርግዝና ቀናት፣ 130 ቀን በቀን ወር፣ ከዛ ደግሞ 365 የመጀመሪያው አንድ አመት፣ ከዛ ደግሞ 365 ሁለተኛው አመት፣ አንድ ላይ ስትደምራቸው 1000 ነው የሚመጣው። ይሄ ጊዜ ግን ለምንድን ነው በጣም ትኩረት ተሰጥቶ አለም ላይ በሙሉ በዚህ እንዲሰራበት ብለሽ ስትጠይቂ፣ በዚህ ጊዜ ላይ ልጆች የሚያስፈልጋቸውን በቂ የተመጣጠን ምግብ ካላገኙ በበሽታ የመያዝ እድላቸው በጣም ከፍተኛ ነው። በአካልም ይሁን በአእምሮ እድገታቸው በጣም ይወሰናል። አሁን የሰባት አመት ልጆችን እኩል ደብረሽ ብታይ አንዳንዱ በጣም ረዥም ይሆናል፣ አንዳንዱ ደግሞ መካከለኛ ይሆናል፣ አንዳንዱ በጣም አጭር ይሆናል። እና ይሄ አንድ ከተፈጠረ በኋላ ማለት ነው ወደኋላ መልሰሽ ማስተካከል አትችሉም፣ አካል ላይም አእምሮ ላይ የሚመጣውን ጉዳት። ከዛ ልጆች ትምህርት ቤት ደግሞ በሚጀምሩበት ጊዜ ትምህርት የመቀበል ችሎታቸውን በጣም ይቀንሳል። ምክንያቱም አይምሯቸው ማደግ በሚገባው ደረጃ አላደገም። ስለዚህ ተመልሶ ማግኘት የማንችለው ጊዜ ስለሆነ እና ጉዳቱ ለእድሜ ልክ ስለሆነ ነው። በጠላይ ብቻ አይደለም፣ ዓለም ላይ በሙሉ ተሰቶት የሚሰራ ስራ ነው። ከዛ በኋላ እንቅስቃሴያችን የሆነው ከእንደዚህ ስርዓተ ምግብ ላይ የሚሰሩ ዓለም አቀፍ ድርጅቶች አሉ። እነሱ በሚሰሩት ፕሮጀክት ስር ምንድን ነው የሚሰጠው ሰርቪስ ባህሪ ለውጥ ያመጡ የሚችሉ ይዘቶችን ማዘጋጀት፣ ከዛ ደግሞ አሰልጣኞችን ማሰልጠን አካባቢ ጋር ያለውን ለስርዓተ ምግብ መዛባት ወይም ለምግብ እጥረት ችግር ዋናው መንስኤዎች ማጥናት፣ ከዛ በዛ መሰረት ነው ሊያመጣ የሚችል ነገር ማቀድና ያንን ድጋፍ እየሰጠን መስራት። በዋነኝነት ነው የምንሰራው ያለ ነው። አሁን ገጠር ላይ ስቴጅ የምታያቸው አንዳንድ ችግሮች ከአለማወቅ ችግርም ያልፋሉ። የአቅም ጉዳይ አለ፣ ተመጣጠነ ምግቦች በርካሽ ዋጋ ለመገኘት አለ። ስለዚህ ወደፊት ጎን ለጎን ደግሞ ከገበሬዎች ጋር የምንሰራ የምንችልበት ሁኔታ እቅድ እያወጣን ያለ ነው። በጣም ከባዱ ነገር አንድ ስራ በመስራት ችግሩን መፍታታት፣ ለባህሪ ለውጥ በማምጣት ችግሩን መፍታታት። በጣም ብዙ ሴክተሮች ነው የሚነካኩት ሴክተር ነው። ስለዚህ በጣም የተቀናጀ ስራ ይፈልጋል።
ሜላት ስታጠቃልልም በሀገሪቷ ውስጥ ያለው የስርዓተ ምግብ ችግር የባህሪ ለውጥ ከማምጣት በዘለለ የስርዓተ ምግብ ዘርፉ ላይ መዋለ ንዋያቸውን የሚያፈሱ ባለሀብቶች አለመኖሯቸውና ዘርፉ መንግስታዊ ላልሆኑ የተራድኦ ድርጅቶች ብቻ መተው ጉዳዩን አሳሳቢ ያደርገዋል። ስለዚህም ደግሞ ግለሰቦች መዋለ ንዋያቸውን በዚህ ዘርፍ ላይ ቢያፈሱ መልካም ነው ብላለች።
እድና መሰግናለን አንቺንም እንዲሁም ደግሞ በጣም አነቃቂ የሆነችውን እንግዳሽን ጨምረን ማለት ነው። አድማጮች ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው።
አሁን እንግዲህ ቀጥለን እናቀርብላችሁ በመላው ኢትዮጵያ የሚኖሩ ወጣቶችን ህይወትና ጥረት የሚያስቃኙ የዘጋቢዎቻችን ስራዎች የሚደመጥበት ሰዓት ላይ ደርሰናል።
ትናንት ወሎ ነበር ከምግባረ ሰናይ ወጣቶች ጋር፣ ዛሬ ደግሞ ወደ አምቦ እናቀናለን። በዚያ ለ12 ወጣቶች ሰርቶ የማደር ምክንያት የሆነ ሰው እናገኛለን። ዶክተር ሲሳይ ምረቱ ይባላል። የእንስሳት መኖ ማቀነባበሪያም አለው።
ዶክተር ሲሳይ የወልቂጤ ዩኒቨርሲቲ መምህርም ነው። አስተማሪነትና የመኖ ማቀነባበር ስራውን እንዴት እንደሚያቻችለው እንዲሁም በተያያዥ ጉዳዮች ላይ ከናኮር መልካ ጋር ተጨዋውተዋል።
በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምፅ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆንያ እየጨመሩ ሲያስተካክሉ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው። ከውጭ ቆመው የሚጠባበቁ ደንበኞቹን ላለማስከፋት እየተጣጣረ መሆኑ ቢገባኝም ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል። የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምህረቱ እየከወነ ስላለው አብራራለኝ።
ብዙ ጊዜ ከቦታም እጥረት የተነሳ በትዕዛዝ ነው የሚሰራው። እኛ የዶሮ ማለቢያ፣ የእንቁላል ዶሮ፣ የጫጩት የወተት የሚጨምራለ የወተት መኖ የሚባል የማድለቢያ ብዙ አይነት መኖዎችን ነው የሚሰራው። ምክንያቱም በትዕዛዝ ነው ይህን ስራ የምንሰራው። ያው ቴካዌይ እንደሚባለው ቀድመው ያዙናል፣ እኛ እንሰራለን። የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ እንድንሰራ ያደረገንም ይሄው ነው።
ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። የቤተሰብ ግቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቀና ወፍጮ ቤት እያስፈጨ ተሸክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ 7 ዓመት ገደማ ብቻውን የጀመረው ስራ ዛሬ አድጎ ለ12 ወጣቶች የስራ እድል ፈጥሯል።
እንስሳት ሕክምና ከመስራት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አትችልም። ምንም አይነት ነገር ጤና ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባል። መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የሚችለው እና ይሄንን አክሰስ ካደረግን በኋላ ነው። በእኔ ስር ያሉ ሰራተኞች ወደ 12 ናቸው። 3 ሴቶችና 9 ጋርዶችን ጨምሮ 9 ወንዶች አሉ፣ ኦፕሬተሮችን ጨምሮ።
በአምቦ አካባቢ እስከ 80 ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳይ ይናገራል። ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው። ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው?
ስራ ከወልቂጤ ዩኒቨርሲቲ ጋር አንዶ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው፣ ገጥሞኛልም ጭምር። ነገር ግን ያለውን እዛ ያለውን ስኬጁል በደንብ አይና እዚያ ያለውን ደግሞ ሰራተኞች ስላሉ ብዙ ከቨር የሚያደርጉልኝ ነገር አለ። ነገሮችን ሙያዊ ነገር ነው ድጋፍ ነው የሚሰጠው። ሙያዊ ድጋፍ ላይ ትኩረት እየተደዋወልም ምንም እያደረግን እየሰራን እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟላው እዚህ ደርሻለሁ።
ከዶክተር ሲሳይ ስራ ፈጠራ ተጠቃሚዎች ወጣቶች መካከል አንዱ ተክሪ ይባላል። ስላገኘው እድልና ከታታሪ ወጣት የቀሰመውን አጫውቶኛል።
ዶክተር ሲሳይ ዝቅ ብሎ የሚሰራ ልጅ ነው። ታታሪ ነው። በቃ ሁሉ ገብ ነው። ሁሉም ነገር አዲስ ነገር መፍጠር ይችላል። እግዚአብሔር ፈቅዶ ደግሞ አሁን ዛሬ ይሄ ፋብሪካ ራሱ ያንበ አስገብቶ ከራሱ ተርፎ እኛንም አካባቢውንም እየጠቀመ ነው። እኔ በበኩሌ ብዙ ነገር ነው ተማርኩት። አሁን ከሱ ብዙ ነገር ይማራል ብዬ እገምታለሁ። አንድ ስራ ብቻ ሳይሆን ስንት ስራ መስራት ይቻላል። ትልቁ ነገር ፍቃደኛ መሆን ነው። እንደገና ደግሞ ስራ ያለመናቅ ግዴታ፣ በቃ ጉልበት እስካለን ድረስ ዝቅ ብለን መስራትም አለብን። ብዙ ነገር ተምረናል፣ ያስተምራል።
ከዩኒቨርሲቲ ተመርቆ የመንግስት ስራ በመፈለግ 2 ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፈው ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣሪነት መንፈስ በውስጤ ተፈጥሯል ይላል።
እኔ እንደ አንድ ሰው 2 ዲግሪ ተሸክሜ ተምሬ ቁጭ ያልኩልኝ ነኝ እና ስራ ፈልግ ነበር። ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው? ነገ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላመ ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለ ነው እየታየኝ ከሱ የተማርኩት ማለት ነው።
ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝና የአገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው።
በነገራችን ላይ ወጣት ማለት ከእድሜውም አንጻር ካለው ጉልበትም አንጻር ስቶሬጅ ነው። ይሄ ማጠራቀሚያ ጉልበት ማጠራቀሚያ ነው። ጉልበት ማጠራቀሚያውን ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከፋፍሎ የሚበላበት ነው። በጉልበቱ ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ በደሞዝተኛ ነኝ። ጥሩ ደሞዝ ነው የሚከፈለኝ። ከማስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን እሱ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ። እኔ ተሸክሜም እሰራለሁ። ከሰራተኞች እኩል ነው የምንሸከመው። የጉልበት ሰራተኛም ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ የማስበው።
ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋጭቷል። ለቪኦኤ ናኮር መልካ አምቦ።
የዛሬው የጋቢና ቪ ጉዛችን በዚሁ ተጠናቋል።
ዛሬ የምንሰነባበተው በማን ሙዚቃ ነው? ዛሬ መራጩ አንቺ ነሽ።
አዎ፣ የሙዚቃ ንግስት ተብለው ከሚጠሩት የኢትዮጵያ የሙዚቃ ንግስት የሆነችው አስቴር አወቀ አዲስ ጨዋ የተሰኘ አልበም አውጥታለች። ከዛ ላይ ናፍቆት የተሰኘውን ጋብዘን ነው የምንሄደው።
በጣም እናመሰግናለን። እንግዲህ አስተያየት ካላችሁ በቪኦኤ አማሪክ የፌስቡክ ገጻችን፣ በትዊተር ሃሽታግ ጋቢና ቪኦኤ ላይ አስተያየታችሁን አድርሱን። አብረናችሁ የነበር ነው ኤደን ገረመውና ሀብታሙ ስዩም ነበር። ሞክቢል ያቤሮ አቀናባሪያችን ነው። ደህና ደሩ። ከሙዚቃው ጋር እንተዋችሁ። Oh,
Radio Sagale Americati.